ቮይስ ኦፍ አሜሪካ
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ19 በ22 እና በ25 ሜትር ባንዶች አጭር ሞገድ በየቀኑ ከምሽቱ 3 እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ይኸው እግሬ ነው እንጂ ሌላ ነገር ተና ነኝ።
እግሬ ምን ሆነ?
ስኳሩ ጠቁሮ ነበር ፈነዳ።
የሳክስፎኑ አባት ጌታቸው ሙክሪያ በጠና ታሟል።
አልጋ ላይ ከዋለ እንዳንላችሁ አልጋ ላይ ሆኖ አይደለም በሽታውን የሚያስታመመው።
ፎቴ ላይ ሁኝ ነው ይሄው እየተሰቃየሁ ነው ብሎናል።
ፎቴ ላይ ሲል የድሎት እንዳይመስላችሁ ነገሩ ወዲህ ነው። ዝርዝሩ ወደ ኋላ ላይ ይቀርባል።
የምዕራብ ዓለም ትልቁ ችግር ለሳይንስና ለቴክኖሎጂ ከአቅሙ በላይ ኃላፊነት ጣለበት። ድርሻውን ተወጥቶ በቃይ ብሎ ነበር። እሱ የሃይማኖትን ስራ እንዲሸፍን አደረጉ። ፍልስፍና፣ ሳይንስ፣ ቴክኖሎጂ፣ ስነ ጽሁፍ፣ ኪነ ጥበብ የሃይማኖትን ቦታ በምንም ተአምር ሊሸፍን አይችልም። ምክንያቱም ሃይማኖት ከስሜት ህዋሳት ቁጥጥር ውጭ ነው፣ የማይታይ ነው። እና እኔ ፍልስፍና ለሁሉም ነገር ያገለግላል ያምናለት።
መጋቢ ሐዲስ እሸቱን ነው የሰማነው። ዛሬም እንግዳችን ሆነው አብሮን ያመሻሉ።
ያደመጣችሁትም ተጀምሮ ካላለቀው የውይይት ክፍል የወሰድነው ነው። ውይይቱም ቆየት ብሎ ይቀርባል።
ንጉሴ አክሊሉም ተራውን እየጠበቀ እንጂ የዛሬውን ያስታጎለ እንዳይመስላችሁ አለ ተዘጋጅቷል።
ስለ ጌታቸው ሙክሪያ የሳክስፎን ክህሎት ምስክርነት የሚሰጡ እንግዶችም አየር ላይ ለመውጣት ሰልፍ ይዘዋል።
የእኛ ነገር መሰናዶ ስንዘረዝር የዝጌሩን ሰላምታ እንዳንዘነጋ እንዴት ከርማችኋል መሆኑን ውድ የራዲዮ መጽሔት አድማጮች
የዛሬውን የጥቅምት 28 ቀን 2008 ቅንብር ለማድመጥ እንደተዘጋጃችሁ ተስፋ እናደርጋለን።
እንደጓጓችሁም እንደቸኩላችሁም አትልም አዲሱ
ልክ ነው አሉላ። ለማንኛውም አሁን ቦታውን ለተረኛ ዜና አንባቢ ለቀን ተመልሰን ብንመጣ አይሻልም?
ወደን አዲሱ ፕሮዲሰራችን ንጉሡ ታምሬም ሰላምታ አቅርቧል። አድማጮች ወደ ዜናው እንለፋዋል።
ጤና ይስጥልን፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ቡሩንዲ ዋና ከተማ ቡጁምቡራ ውስጥ ታጣቂዎች ትናንት ቅዳሜ ማታ አንድ ቡና ቤት ወረው ሲያበቁ ተኩስ ከፍተው ቢያንስ 7 ሰዎች ገለዋል። እማኞች ሲናገሩ ታጣቂዎቹ ቡና ቤቱ ደጃፍ ተቀምጠው የነበሩትን ሰዎች በሉ ግቡ ብለው ካዘዙ በኋላ ነው ተኩስ የከፈቱት። የፖሊስ የመለዮ ልብስ የለበሱ ናቸው ብለዋል እማኞቹ። ፕሬዚደንት ፒየር ንኩሩንዚዛ በአወዛጋቢ ሁኔታ ለሶስተኛ ጊዜ ስልጣን ላይ መቆየታቸውን ተከትሎ በዚያች ሀገር ሁከቱ እየተባባሰ መምጣቱ ዓለም አቀፉ ማህበረሰብ አሳስቧል። ትናንት ቅዳሜ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ ባወጡት መግለጫ አንዳንድ የመንግስት ባለስልጣናት በቅርቡ የተናገሩት ነገር ጸብ የሚቆሰቁስ ነው አሳስበዋል። ሚስተር ንኩሩንዚዛ ደግሞ በዚህ የሳምንቱ መጨረሻ የጸጥታ ጥበቃ ዘመቻ እቅድ ያላቸው መሆኑ መነገሩ በሀገሪቱ በስፋት ሁከት ሊጥር ይችላል የሚል ስጋት አሳድሮብናል ብለዋል። የቡሩንዲ መንግስት የጦር መሳሪያ ያላችሁ ሰዎች እስከ ትናንት ቅዳሜ ባለው ጊዜ አስረክቡ፣ አለዚያ መዘዝ ይከተላል ሲል ማስጠንቀቁ የሚታወስ ነው። በሚያንማር ወይም በርማ ተብላም በምትታወቀው ሀገር በ25 ዓመት ጊዜ ውስጥ ለመጀመሪያ ጊዜ የተካሄደው ነጻ ምርጫ የድምፅ ቆጠራ እየተደረገ ነው። በደስታ የፈነደቁ መራጮች ድምፅ መስጠታቸውን ለማሳየት የጣት አሻራ ቀለም ያለባቸውን ጣቶቻቸውን ወደ ላይ አንስተው ከየምርጫ ጣቢያዎች በደስታ ሲወጡ ታይተዋል። ብዙዎቹ በሕይወታቸው ለመጀመሪያ ጊዜ ድምፅ መስጠታቸው ነው። ለብሔራዊ ፓርላማውና ለክፍለ ሀገር ምክር ቤቶች ሁለቱም ሸንጎዎች ለሚወዳደሩት ከስድስት ሺህ የሚበልጡ እጩ ተፎካካሪዎች ድምፅ ሊሰጥ የተመዘገበው ህዝብ ወደ 32 ሚሊዮን የተጠጋ እንደሆነ ነው የተነገረው። 80% ድምፁን ሰጥቷል ወጥቶ ብለዋል የምርጫ አስፈጻሚ ባለስልጣናት። በሀገሪቱ መንግስት ለረጅም ጊዜ ተገልለው የኖሩት ብዙ መቶ ሺዎቹ ሙስሊሞች ሩሂንጌራ የሚባሉት በምርጫው ለመሳተፍ እንዳልተፈቀደላቸው ይታወቃል። ለመጀመሪያ ጊዜ ድምፅ ከሰጡት መካከል የሰባ ዓመቷ የዲሞክራሲ ትግል መሪዋ አውን ሳን ሱቺ አንዷ ሲሆኑ በዮንጎን ከተማ ድምፅ መስጫ ጣቢያ ብዛት ያላቸው ደጋፊዎች እና ጋዜጠኞች እሳቸው ድምፃቸውን ለመስጠት በተጓዙበት ወቅት ተገኝተው ተቀብለዋቸዋል። ባለፈው ሳምንት ግብጽ ሲናይ ልሳነ ምድር ላይ የተከሰከሰው የሩሲያው አውሮፕላን ቦምብ ፈንድቶበት ነው የሚሉት ጥቆማዎች እየጨመሩ ባሉበት በአሁኑ ወቅት የግብጹ መርማሪ ቡድን መሪ ግን አሁንም የመጨረሻ ድምዳሜ ላይ አልተደረሰም እያሉ ናቸው። ከአውሮፕላኑ የበረራ ክፍል ድምጽ መዝጋቢ ሳጥን ላይ ከተመዘገበው ድምጽ ወደ መጨረሻዎቹ ሴኮንዶች ላይ ምንነቱ ያልታወቀ የፍንዳታ ድምጽ የሚሰማ መሆኑ ከፍተኛ ትኩረት እየሳበ ነው። ይሁን እንጂ የግብጽ ዋናው የአደጋው መርማሪ አይማን አልማክዳም መርማሪ ቡድናቸው ድምጹ የፍንዳታ ይሁን የሌላ ለይቶ ሊያውቅ አልቻለም ማለታቸው ተሰምቷል። በመጨረሻም የቫቲካንን የሚስጥር ሰነዶች በድብቅ መውጣታቸው የወንጀል ተግባርና የሚወገዝ ነው ሲሉ የሮማ ካቶሊክ ቤተክርስቲያኑ ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ አስገነዘቡ። ድርጊቱ ካሰብኳቸው የለውጥ እርምጃዎች ወደ ኋላ የሚያደርጉኝ አይደሉም ብለዋል አቡኑ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል።
ቆይማ ልሳልሽ እማ አንቺማ ቆይማ ጠብቂኝ አዝነሻ ትራቂ ልፋቴን ተረጂኝ እውነቴን ወቂ እማ የኔዋ ሰገነት የኔዋ ከተማ የኔ ለፍቷ ዳሪ የኔዋ አከልታማ እማማ ቆይማ
ቅጠሉን ሐረጉን ምንትሱን ቦጭቄ አሽቼ ዘፍዝፌ ከልሼ ጨቅጭቄ በመጁ ዳድሼ በወፍጮ ዳድጬ በለጥላጣው ድንጋይ በእንጨቱ ቀጥቅጬ ቆይማ ልሳልሽ ኅብር ቀለም ላውጣ ቅብት ቅልት ላርገሽ ብሩሽ ይዤ ልምጣ የጠዋቱ ለዛሽ ወዝሽ ችፍ የሚለው አድሮም ማይጠፋው አርፍዶ የሚውለው ሳይጠፋ ልሳልሽ በሞቴ ልኳልሽ
ኮረዳ ዘመንሽ ለዛ እንደ ተቀባ ስስት እንደ ጣለ እሸትና አበባ ብርቱካኑ ጉንጭሽ በባዕድ ሳይቀላ የጡቶችሽ ውድር በባዕድ ሳይቀላ ስብር ንቅል ሳይል የጸጉርሽ ዘለላ ካይኔ አውጣሽ ምረቃው ካንቺ ሳይፈታ ሞራልሽ ኮስሶ ተስፋሽ ሳይረታ ቆዳሽ ሽብሽብ ሳይል ገጽሽ ሳይቆጣ አመድሽ ቡን ሳይል መጠውለግ ሳይመጣ ቆይማ ልሳልሽ
በጥንቱ ንቡር ብራና አሊያም ደግሞ በሸራ ጥበብ ሸማውን አልብሼ ከመወሬዛ ሙሽራ ትፍ ትፍ ከወገብሽ ሦስት ዙራ ዙሬ ለክብር ለጥላሽ ጃንጥላ ወድሬ ላቅላሽ በጥበቤ ልሳልሽ እምዬ እሷ ማናት ሲሉኝ አልችለውም ምዬ ምዬ ተገዝቼ ቀጥፌ ዋሽቼ ሙች 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 ብዬ ሽማማ
የገረጣሽ ለታ ውስጤ ለምን ይድማ መልኳ ጠፋ ሲባል ሰውስ ለምን ይስማ የሚያምረውን ጡትሽን የማግሁት ራሴ የት ነበርክ ሲሉኝ እንዳታፍር ነፍሴ የገጽታሽ ለዛ የደስታሽ ብርሃን ቢባል አይበቃኝም ጓሮና ተገንሽ የዙሪያሽ አጀቡ ደጅሽ አይቀረኝም አታርጅ አጠውልጊ ልሳልሽ የኔ ድሮ ቀረ እያለ ከሚያማሽ ወገኔ ከዝግባው ከጽዱ ጎጆሽን ቀልሼ ኋላ ዳዬ እንዳይሆን ዳሽን ቀንሼ ባጋሙ በቀጋው አጥርሽን አጥሬ ዛፉን ሳር ቅጠሉን በዙሪያሽ አዙሬ ከደጅሽ ከጓሮ ምንጮችሽ ሲፈልቁ በባህል ጨዋታው ልጆች ሲወርቁ ጥላሽን ጥላ አድርገው አበው ሲመርቁ ያመስ ዘክሪ ለከርሞ ስጠሪ
ያ ሁሉ ተውህቦሽ እንዲታይ አድርጌ ልክ ያኔ እንደማውቅሽ እንዳስተዳደጌ ከዋርካሽ ስር ድግስ ሲበላ ሲጠጣ አንዱ ጠግቦ ሲሄድ አንደኛው ሲመጣ ትንሹ ትልቁን ሰግዶ ሲቀበለው ክንብንብ ሲያነሳ ቅሎችሽ ሳይደርቁ ገበታሽ ሳይከሳ ወሰከንባ ሙሉ ማኛ ስትጋግሪ ከጉያሽ መዥርጥሽ ረብጣ ስትቆጥሪ ጠብታው ዘግይቶ ሰማይ ሳትለምኚ እጅሽን ሳይርበው ካውድማ ስትዘግኚ የዳልጋው የጋማው መንጋው አጋሰሱ አንበሶች ሲጮሁ፣ አውራዎች ሲያገሱ፣ ሺህ ጥገት ስታልቢ፣ ከሱ ጋር ስታምሪ፣ ላሙን ስትነጂ፣ ግልገሉን ስታስሪ፣ እንደ ሞናሊዛ ሲወራልሽ ይኑር ስዬ ላስቀምጥሽ፣ በየመጽሐፉ ጸጸት እየቆጠርኩ ለምን ነው ማምጥሽ፣ ለምንድን ነውማ ቆይማ ቆይማ ቆይ ብሩሼ ይድማ።
የመጪውን ትውልድ አንጀቱን ሐሳቡን ልቡን ከምቆርጠው ለሐቁ ስፈራሁኝ ባይሆን ስዕል ልስጠው፣ ልክ እንደ ነበረች ለመልሳት ብሎ ሲታትር እንዲውል እኔን ቶሎ ገድሎ በነበር መብሰልሰል በሱ ይብቃ ብሎ ቆይም አልሳልሽ ከነ ሙሉ አካልሽ።
ቆይም አልሳልሽ በገጣሚ ታረቀኝ ዜና የቀረበ ነው።
ምስጋናችን ይድረስልን። አሁን ለምሽቱ ካዘጋጀነው ዜማዎች ቀዳሚውን እናስቀድም።
አብዱ ኪያርን ለግሩም ዜማው እናመሰግናለን። አዲሱ ባለፈው ማክሰኞ እኔ እናንተ ፕሮግራም ባስተናገድንበት ወቅት የዚህን ድምፃዊ አዲስ ስራ አስተዋውቀን ለራዲዮ መጽሔትም ብቅ እንደምናደርገው ቃል ገብተናል። ስለ ማክሰኞ ምናልባትም ከልጅ እስከ አዋቂ እንደሚባል ከአዳዲሶቹ እስከ አንጋፋዎቹ እስከ ማሪቱ ለገሰ ድረስ ከወዲህኞቹ ከወጣቶቹ ብዙ ጊዜ እንደሚያደርጉት ያንዳቸው ሲዲ ሲወጣ ሌላቸው ተገኝተው በዓሉን ያደምቁለታል። ጥሩ ዝግጅት መሆን ብቻ ሳይሆን አንድ ቢለመድ በሌሎች መድረኮችም ብናየው የምንለውን ነገር አይቻለኝ። ሁሉም ወጥተው የውዴታቸውን እንግዲህ የእሱ ቀን ነውና ስራውን አወድሰው የሚችሉትን በሙያቸው አጅበው የሚያደርጉትን ነገር ጨርሰው ከመመለሳቸው በፊት ስለ አብዱ ኪያር ይናገሩ ነበር። በቃለ ምልልሳችን ስናመጣው እንጠይቀዋለን። በአንድ ድምፅ የሰማው ጠባዩንና በሳልነቱን አስተዋይነቱን ሁሉም ማለት ይቻላል በመድረኩ ላይ የወጡ እሱን ተናግረው ነበረ ወደ ሙዚቃው የሚገቡትና ያን ታዝቤያለሁ።
መልካም እንግዲህ አሉላ፣ አብዱ ኪያርን የዛሬ 15 ቀን እናቀርበዋለን። የዛሬውስ
አሜሪካን ድምጽ ሬዲዮ እንደምናችሁ ሰላም ናችሁ ወይ? በእናንተ ሬዲዮ ብዙ የኢትዮጵያ አስተዋጽኦ ያደረጉ ሁሉ ነገር ያደረጉ ስታስተላልፉ ሰማለን። ለምሳሌ ሙዚቀኞች፣ ደራሲያን ሁሉ ጋዜጠኞች እንኳን ሲገጥማቸው የሆነ ነገር ሲገጥማቸው ስታስተላልፉ ሰማለን። ግን እንደ ጌታቸው መኩሪያ ሳክሶን የሚጫወት ለሶስት አመት በላይ አልጋ ላይ ሲተኛ ወይ ደሞ ሶፋ አልጋ ላይ አይተኛም ሶፋ ላይ ሲተኛ በእናንተ ለምን ያልገብዛችሁ? በጣም ጥርኛልና እስቲ በእናንተ ሬዲዮ ቃለ መጠየቅ አድርጋችሁ እንድታሰሙን ፈልገናል። ቻው አሜሪካን ድምጽ ሬዲዮ አመሰግናለሁ።
አዎ መነሻችን ይህ የአድማጭ ጥያቄ ነበርና ወደ አዲስ አበባ ደውለን እውነት መሆኑን አጣራን።
አድራሻውን አፈላልጎ ያገኘልን የአዲስ አበባውን ጋዜጠኛ ደረጃ ኃይሌን እያመሰገንን ወደ ውይይቱ እናልፋለን።
ምን ነው ምን አገኘህ ነው ያልከው አይደል? አዲሱ
እንደዚያ ከተማ ነው አሉላ። ግን ጌታቸው ይሄ ከየቦታው የሚደወልለት ነገር የሰለቸው ይመስላል። በቅሎ ግዙ አንድ አሞሌላ ግዙ የሚባል ነገር ታውቃለህ?
አሁን ግድግዳ አስፉ አንድ እንጨት ላይ ግዙ ወይም ለተቀማጭ ሰማይ ቀርቡ እንደማለት። ለማንኛውም እስኪ እናደምጣ።
ዋናው ነገር እኮ እኔ አሁን እዚህ ሀገር ውስጥ የምታከም ከሆነ ብር ጨረስኩኝ እንጂ ሌላ ነገር እንትን የለም። ሚራዳን ካለ እንዳይቴ ፍሩጋ በኩል አጠንተም ብሎ እዚህ መታከም ይችላሉ። ያለተዚያም ለሰላሳው መናዘዙ ምን ይጠቅመኛል? እጄ ላይ ብር ስለሌለ ሚረዳ ካለ ከይርዳ። እኔ ብዙ ይህን ያህል ብዙም ሀተታም አልፈልግም። ከዚያም ቢደውሉ ወሬ ምን ይሰራልኛል? በዩቲዩብሩ የሙዚቃኞች ማህበር ኃላፊ ነው።
በእሳቸው በኩል እርዳታ እንዲላክ ነው የሚልክ ካለ
በሱ በኩል ያውቀኛል። ያው አብረን
አገር ውስጥ ለመታከም እድል አለ አሉ።
ገና አልሞከርኩትም። አሁን የሚሆን ከሆነ እንደሱ ነው። እዚሁ አንድ ሆስፒታል ገንዘብ ካለ ሞክሮ የሚድን ይመስለኛል።
እስካሁን ግን ምንም አልሞከርክም? ሕክምና ማለት ነው
ነው በየቦታው ዝም ብሎ እንደ መዝረፍ ነው። ብሬን ጨረስኩ እንጂ ዋጋ የለም። አሁን ይልቅ መላኩ የሚባል ልጅ ከኪሱ ነው 18,000 ብር አውጥቶ ኮሪያኖች ጋር ወሰደኝ። መድኃኒቱን አሁን ሲሰጡኝ ይፈነዳ እና እስኪ ሚድን ከሆነ እንግዲህ እዚሁ ደግሞ ተክለ ሃይማኖት አጠገብ ኦፕሬሽን የደም መጥበብ ነው ብለዋል። እዚህ ሞክሬ በቃ እንደ ሁኔታውን ለምንትን ለማለት ነው። እንደው ብዙ
መላኩ ማን ነው በነገር ላይ ቅርታ
ፈንድቃ እንትን ሙዚቃ እኔ ከኔ ጋር ብዙ ሀገር ላይ ዞረዋል።
ሀገር ውስጥ በቂ ሕክምና ካላደረግህ ማድረጉ ጥሩ ነው። እንደተባለው የሚረዳ ካለ በአቶ ዳዊት በኩል እርዳታው ሊላክ ይችላል። የአንተንም አድራሻ የሚያውቁ ለአንተ መላክ ይችላሉ አይደለም?
ያው ምን እኔን የማያውቃለን ያውቃሉ።
እውነት ነው። ማቅህ ሰው የለም። የውጭ ካሉ የሙያ ባልደረቦች፣ ሙዚቀኞች፣ የኪነ ጥበብ ሰዎች የደወለልህ ወይም ስለዚህ ጉዳይ ያናገረህ የለም?
ገብሬው ብዙ አሉ። የኛ የብሔራዊ ቲያትር ሁሉ አልሰሙ እንደሆነው እንጂ ከሰሙ ሁሉም እንደሚረዱኝ ያውቃል።
አሁን እንግዲህ ይሄ የእኛ ውይይት የሚጠቅመው መታመምህን ላልሰሙ የአንተ ወዳጆች፣ የአንተ አድናቂዎች መልእክቱ እንዲደርስ ነው። ጌታቸው ታዋቂው የሳክሲፎን ተጫዋች ታሟል፣ እርዳታ ይፈልጋል የሚለውን ነገር አንተው ራስህ ተናግረሃል። እንግዲህ መልስ መስጠት የአድማጮች ፋንታ ነው። እዚህ ውጭ ያሉም ይህም ፕሮግራም ሲሰሙ የሚያረጉትን ነገር መቼም እንግዲህ ያረጉ ይሆናል። መነሻው እንዴት ነው? ትንሽ ትነግረናለህ አድማጭም እንዲረዳ?
መነሻውማ ስኳርና ደም ግፊት ነበረብኝ። ጠቆረና በኋላ በቃ አበጠ፣ መፈንዳት ጀመረ። ወገቤን እዚያው ሶፋ ላይ ነው 3 አመት ሙሉ ቁጭ ያልኩት። እንደዚሁ በቃ ትንሽ ለመንከላዋስ ከለከለኝ እንጂ ወገቤንም ያዘኝ። አልጋ ላይ እንኳን አያስተኛኝም።
አዎ፣ ቀደም ሲል የሰማናቸው አድማጭ እኮ አልጋ ላይ 8 አመት ሙሉ አሉና፣ እንደውም አልጋ ላይ ሳይሆን የፎቴ ቁራኛ፣ እንግዲህ አልጋ ቁራኛ እንደሚባለው
ከዚያ ነው የወቁት።
አልጋ ላይ መውጣት እንዴት አላስቻለህ? ምንድን ነው ችግሩ? አልጋ ላይ ለመውጣት
ለመገላበጥ አልችልም። ሁለተኛ ደግሞ አሁን የፈነዳው ቁስሉ አስቸጋሪ ነው።
የትኛው እግርህ ነው ጌታቸው?
ሁለቱም ነው። ቅኔ ላይ በጣም እብጠት ስላለ እስቲ እግዚአብሔር ያውቃል። እሺ ወንድምዬ፣
በመደበኛ የሳክሲፎን ጨዋታ ስራህን ከኦርኬስትራ ጋር መጫወትክን ካቆምክ በኋላ እንደገና ከውጭ ሀገር ሰዎች ጋር ሙዚቃ ትሰራ ነበር? እነሱ ሲያውቃሉ መተማምክን?
አይ ሳልማር አስተምሬ ነው ፈረንጆቹንም ቢሆን የሀገር ውስጡንም ሆነ የውጭውን ለእኔ በባንክ ለእነሱ በአካፋ ተጠቅመውብኝ መለስ ብሎም አሁን አላዩኝም።
የት ሀገር ናቸው?
ሆላንድ፣ ፈረንሳይ፣ ጀርመን ምን ተያቅጣጫው የተውጣጡ ናቸው። እሱ ብዙ ነው ታሪኩ። ግድ የለም ጊዜ አለ። የባለቤቴ ለቅሶ እንኳን ብቅ አላሉ። የመጀመሪያውን ትንሽ አቀመሱኝና ከዚያም በኋላ በአንተ ስም ነው ለአንተው ነው ብለው እኔ 6-7 ሸክላና ካሴት ነው የሰራሁት። እኔ እሱ ምን ዋጋ ያለው የደከመ አፍ ያለ ያግባሽ ሀብት ያለውን አፍ ያለው ይሻላል ሀብት ያልቃል ነው ነገሩ።
በአብዛኛው እንግዲህ አንተ ፖሊስ ኦርኬስትራ ይባል ነበረ ውስጥ ነህ፣ ከዛ ደግሞ በሌላ ድርጅት ነው እና ከእነሱ ጋር ምንም እርዳታ አልተገኘም?
አይ እኛ ማህበር አለን እዛው በቃ እዚያው ከኒው ያንኑ የማህበር ማጠናከር ነው በቃ። የህይወት ታሪኬን ብቻ ጽፎ ሄዱ እንጂ እኔ ከእነሱ ጋር ምንም የሚገኝ ነገር የለም።
ቤተሰብ እንዴት ነው ጌታቸው? ልጆች አሁን እነማ በማ ያንተን እጅ የሚያየው ስንት አሉ ቤት ውስጥ?
ሁሉም በእኔ እጅ ስር ናቸው። ሴቶቹም
ስንት ናቸው?
አንድ ሶስት አራቱም
አራት ሴቶች ናቸው።
እንደዚሁ በቃ ሴቶች ናቸው ሁለቱ። አንድ ወንድ ልጅ ያለ እና ያቀሩት አንዱ ብቻ ነው። ትንሽ ራሱን ቻል አደረገ ምንለው መኪና አከራይቶ ነው የሚለው። ብዙ ነው ታሪኩ ብቻ። እሺ እና እንደዚህ ነው ወንድምዬ።
ጥሩ። አሁን ብዙ ለማምራት የፈለግክም አይመስለኝ፣ እኔም አላስጨንቅህም። ወደፊት ግን ታሪክህን ሁሉን ነገር በደንብ መዝገብ ላይ ማድረግ እንፈልጋለን። ለአሁኑ ግን መታመምህን አድናቂዎች አፍቃሪዎችህ እንዲያውቁ ነው ይሄን የሰራ ነው። እግዚአብሔር ይማርህ።
አመሰግናለሁ።
ተስፋ አለኝ ለእርዳታ ብዙ ወገኖች አሉ ሊደርሱልህ ይችላሉ ብዬ አስባለሁ። እግዚአብሔር ካንተ ጋር ይሁን ጌታቸው መኩሪያ።
ማይናገር የነበረ ማይመስክር የቀበረ
በዋቢነት ለሚቀርብ ነገር ተስማሚ አባባል ነው።
ጌታቸውን ከነሙያ ክህሎቱ በቅርብ የሚያውቁ ብዙዎች ናቸው። አንዱ ከአዲስ አበባ ዝነኛው ያሬድ ተፈራ።
ጋሽ ጌታቸውን ለመግለጽ መነሻ ናቸው። በእውነት በቃ ሳክሶን ሲጫወቱት ከልባቸው በቃ በጣም ኃይለኛ ስሜት ውስጥ ሆነው ነው ሁልጊዜ። እኔ ከድሮ ጀምሮ ሳያቸው አሁንም ቅርብ ጊዜ ድረስ አይቻቸዋለሁ ሲጫወቱ፣ እንደዚህም አሁን ታመውም ማለት ነው። እና ያላቸው ኤነርጂ ራሱ እኔ ይገርመኛል በጣም በቃ ምን አይነት ጉልበት እንደው በዚህ እድሜ ላይ እንኳን ሆነው ቅርብ ጊዜ ለመሰናበቻ ምናምን ተብሎ አሊያንስ ውስጥ ነው አንድ ቦታ ተዘጋጅተው ነበር ለሳቸው እንትን ታመዋል የተባለው። እንግዲህ አሁን ልክ አሁን እናንተ እንደሰማችሁት ትንሽ ወራቶች አልፈዋል ታመዋል ተብሎ ቁጭ ብለው ነው ኢቭን የተጫወቱት። ሳክስፎኑን ሲይዙት ግን ምንም የታመሙ አይመስሉም። የእውነት ነው የምለው እኔ ራሴ አሁን እንደው የእሳቸውን ያህል ጉልበት ኖሮ ሳክስፎኑን እጫወታለሁ የል ማለት ትንሽ ይከብዳል። ዛሬ አንድ ወር ወይም አካ አንድ ወር ወይ ሁለት ወር አካባቢ የጋሽ መራዊ ስጦት ልደት ተከብሮ ነበር። ሰምታችሁ እንደሆነ እናንተ አዎ፣ የጋሽ መራዊ ልደት ተከብሮ ነበር 80ኛ ልደት በዓላቸው ሃርመኒ ሆቴል የሚባል ውስጥ እና እዛ ጋሽ ጌታቸው መጥተው ነበር። እንደው ማሏሽ ነገር ሁሌም እናወራለን። በቃ ከጓደኞቻችን ጋር ሰብስበን ፕሮግራም ይዘን አንድ ላይ ሄደን ጠይቃቸው የምናደርገውም ነገር ለማድረግ አንዳንድ ነገር እንዲሁ ያስበናል። ምን አሁን እንዲህ ባልተደረገ ነገር ላይ ማውራቱም
ገባኛውም
የሚቻለውን ነገር ለማድረግ ዝም ብለን ያሰብነው ነገር አለን። ሄዳቸው እንደው ሄደን ማየትም ጥሩ ነገር ነው። ምንም ይህን ያህል እንትን ያሉበት ነገር የለም እሳቸው
የተቸገረበት የለም። ግን እሱም እንደነገረኝ ብዙ ሰው
ማየቱ ነገም ያው እኛም ወደዛው ስለሆነ የምንሄደው ጥሩ ነው። ለሞራላቸውም አትሊስት እንዳልተረሱ እንድናሳያቸው እንፈልጋለን። ያን ያህል ነው ያሰብነው። በተረፈ ስለ ጋሽ ጌታቸው ችሎታ እኔ ይገርመኛል። የእውነት ነው ምልህ፣ በቃ የሚገርም አይነት ችሎታ ነው ያላቸው። እኛ ብቻ ሳይሆን ምልህ ከዚያ በዚህ ሀገር ከኛ ሀገር መቼስ ወደ ውጭ ዓለም ወጥቶ አውሮፓ፣ አሜሪካ ነጮቹን እንኳን የሚያስደምም ችሎታ ነው ያላቸው። እንግዲህ ብዙ ጥሩ ጥሩ ሙዚቀኞች ያሏቸው ናቸው ነጮቹ፣ እና ብዙ ኢንተርናሽናል መድረክ ላይ ቀርበውም ችሎታቸው ማሳየታቸው ያለኛም ኩራት ነው። አንድ አፍሪካ ውስጥም ኢትዮጵያ ውስጥም እንደዚህ አይነት ሳክስፎኒስ አለው የሚባሉ ለእኛም ትልቅ ኩራት ነው፣ እና እኛንም ወደዛ መንገድ እንድንሄድ ባይሆን ሽንለላለ ፉከራቸውን ዛሬ የተነስቼ ሳክስፎኒስ ነይ ብዬ ልጫወተው ብል የማይሆን ነው። እሳቸው የራሳቸው የሆነ አጫዋት ስታይል ያላቸው ናቸው።
አይ መልካም ነው ያሬድ፣ እንዳልከው ግን እንዲህ አይነት ችሎታ ያለው ሰው ተረስቶ እንዳይቀር መቼም ከሞት ሰውን ማስቀረት አይቻልም፣ ግን በህይወት እያለ ማመስገንና ስራውን አስታውሶ መርዳት ተገቢ ነው። ቅድም እንዳልከው እየተሰባሰባችሁ እያሰባችሁበት ነው ያላችሁት፣ ይቅናችሁ። ይሄ መቼም ለእሱ ትልቅ የሞራል ድጋፍ ነው። በርቱ እንግዲህ።
እሺ፣
አመሰግናለሁ። እግዚአብሔር ይስጥልኝ።
እሺ፣ እግዚአብሔር ይስጥልኝ። በጣም አመሰግናለሁ።
ይሄ ሙዚቃ የጌታቸው ነው ወይ የሚል ጥያቄ እኔ ልጀምር ይችላል።
አዲሱ አበገና ዘ ኤክስ የሚባሉት የኔዘርላንድ የሙዚቃ ቡድን ጋራ እንዲያውም በዓለም ዙሪያ ተዘዋውረው ተጫውተዋል። ስራዎቻቸውንም አቀናብረው በሲዲ በዚህ መልኩ አዘጋጅተዋል። ለኢትዮጵያ ሙዚቃ ካላቸው የጠለቀ ፍቅር ነው ይመስለኛል ግንኙነታቸው፣ ወይም ይሄ ስራ የተጠነሰሰው እና የጀመረው። ነገር ግን ከጌታቸው ጋር ብዙ ስራ ሰርተዋል። ዘ ኤክስ ባንድ እንዲያውም እዚህ ዋሽንግተን ዲሲ፣ በአውሮፓ በተለያዩ ቦታዎችም ተዘዋውረው ሰርተዋል። እና ይሄ ቴሪ የባንዱ መሪ ነው። ላሌጉማን ነው። ላሌጉማ ስለማይመስለን ማገናኘት ስለሚገደን ሊሆን ይችላል። ለማንኛውም ይሄ ባለሙያ በኢትዮጵያ ብቻ ሳይወሰን በዚህ ሙያው ከታዋቂ ሌሎች የሙዚቃ ቡድኖች ባንዶች ጋር መጫወት የቻለ መሆኑን ያሳየ ስራው ይመስለኛል። በዚህ መልኩ ለማየት ያህል ብቻ ነው፣ ስራዎቹ በርካታ ናቸው።
ልክ ነው። ባዋየሁት ጊዜ እንዳደመጥከው ተጠቀሙብኝ እንጂ አልተጠቀምኩም የሚል ቅሬታ አለው ጌታቸው። ያንተተን ግን እኛው ልናሳይ የተፈለግነው እንዳልከው ከተለያዩ ቡድኖች ጋር መጫወቱንና የሙዚቃ ችሎታው ደግሞ ከሌሎቹ ጋራ አግባብቶት መጫወት መስራት መቻሉን ለማመልከት ነው ዋናው ነገር።
ልክ ነው። በኢትዮጵያውያን ታዳሚዎች ብቻ አልተገደበም ነው። እንግዲህ ይህንኑ ለማሳየት ያህል የዛሬው መሰናዶም የጌታቸውን መታመም ለመግለጽ
ያልሰሙ ሰምተው የሚችሉትን እንዲረዱ ለማሳሰብ ነው
እንጂ በቅሎ ግዙ ግዙ አንድ አሞሌ ላያግዙ ለመባል አይደለም።
አይደለም። የሚቀረን ነገር መኖሩንም መግለጽ እንወዳለን። በነገር ላይ
ከልጅነት እስከ ዕውቀት ያለ ሙሉ የህይወት ታሪኩን
የብዙ ዓመታት የሙዚቃ ተሞክሮንና ትዝታውን በተመለከተ አዋይተን ስናበቃ
በክብር ከድምፅ ማከማቻ ፋይላችን ውስጥ እናስቀምጣለን።
አዎ፣ ወደፊት የታላላቅና የታዋቂ ሰዎችን የህይወት ታሪክ በዚህ አይነት ካላስቀመጥ ነው
የምንም የማንም ታሪክ አይኖረንም መሆኑ ነው።
ክቡራንና ክቡራት፣
አሁን የንጉሴ አክሊሉ መስኮት የሚከፈትበት ነው።
ታዲያስ ንጉሴ፣
እንደምን አመሸ ንጉሴ?
እንግዲህ አሉላና አዲሱ መስኮቱን ከፍታችኋል፣ እኔም ገብቻለሁ። ጤና ይስጥልኝ። ሁለቱ ታላላቅ ባለሙያዎች አምባሳደር ዘውዴ ረታና ጋዜጠኛ ሙሉጌታ ሉሌ ከዚህ ዓለም በሞት በመለየታቸው ምክንያት የእነሱን ለማስታወስ ያህል አንዳንድ ፕሮግራሞችን ከእናንተ ጋር ስሰራ የእኔን መደበኛ ፕሮግራሞች ለጊዜው አቆይቻቸው ነበርና ዛሬ እንግዲህ ወደ ዋናው ፕሮግራሜ ተመልሻለሁ ማለት ነው። ታስታውሱ እንደሆነ ከዚህ በፊት ይህ የያዝነው 2008 ዓመተ ምህረት በጦርነት ታሪክ የታጀበ ዓመት ነው ብዬ ነበር። ታሪክ ሰሪዎቹ ደግሞ ህዝቡና ነገስታቱ ናቸው። የነገስታቱንና የህዝቡን ታሪክ የጻፉት ተክለ ጻድቅ መኩሪያ፣ ጳውሎስ ኞኞ፣ በቅርቡ በሞት የተለዩት ቅድም ያነሳኋቸው አምባሳደር ዘውዴ ረታ፣ በሪሁን ከበደና ጳውሎስ ኞኞ ናቸው። ጨዋታን ጨዋታ ታሪክንም ታሪክ ያነሰዋልና ቀዳማዊ ኃይለ ሥላሴ ሕይወቴና የኢትዮጵያ እርምጃ ብለው የራሳቸውን ታሪክ ጽፈው አቆይተውልናል። ሌሎችም ጽፈውላቸዋል። ሌተና ጄኔራል ጃገማ ኬሎ የራሳቸውንና የጦሩን ታሪክ ሲጽፉ፣ ብርጋዴር ጄኔራል ዋሲሁን ንጋቱ ደግሞ እጣ ፈንታና መስዋዕትነት በሚል ርዕስ እሳቸውም የራሳቸውንና የጦር ሜዳ ጀግኖችን ታሪክ በዚህ በቅርብ ዓመታት ውስጥ በ322 ገጽ አስነብበውናል። የሞት መድኃኒቱ መውለድ እንዲሉ የጄኔራል ደምሴ ቡልቶ ልጅም ታሪኩን ጽፏል። ሌላው ደግሞ ከዚሁ ጋር የማነሳው የሊቁን የአለቃ አያሌው ታምሩን ታሪክና ስራዎቻቸውን ልጃቸው ስምረት አያሌው አባቴና እምነቱ በሚል ርዕስ አሳትማ ለንባብ አብቅታ አስመርቃለች። ወደፊት ምናልባት በዚህ ፕሮግራም ላይ አዲሱ አሉላና እኔ ሰፋ ያለ ፕሮግራም እንደምንሰራ ተስፋ አደርጋለሁ። የራሳቸውን ታሪክ ጽፈው ለትውልድ በማቆየት ረገድ ነጋዴዎቹ የበለጡን ይመስለኛል። በእኔ በኩል ለምሳሌ በላይ ተክሉ የኤርትራን ጉዳይና የራሳቸውን ታሪክ ጽፈዋል። ገብረስላሴ ኦዳ ነጋዴው እንደዚሁ የራሳቸውን ታሪክ ጽፈዋል። አስፋው ተፈራ የቼምበሩ እንዲሁም ሌሎች የራሳቸውን ታሪክ ጽፈው ለትውልድ አቆይተዋል። መቼም ታሪክን መጻፍ በጣም ጥሩ ነው። በጻፏቸው መጽሐፍት በስጋ እንደወለዷቸው ልጆች ዝንተ ዓለም ሲታወሱ የሚኖሩ የፍቅር እስከ መቃብሩ ሐዲስ ዓለማየሁ፣ የትንቢት ቀጠሮና የሌሎችም መጽሐፍት ደራሲው ከበደ ሚካኤልን እንዲሁም የአጤ ምኒልኩን ጳውሎስ ኞኞ በዚህ አጋጣሚ ሌሎችንም ጭምር ማንሳት ይቻላል። የኤርትራ ጉዳይ የተሰኘው የአምባሳደር ዘውዴ ረታ መጽሐፍ ደግሞ ታላቁን የኢትዮጵያ ባለውለታ በንጉሠ ነገሥቱ ዘመን ጠቅላይ ሚኒስትር የነበሩትን ጸሐፌ ትእዛዝ አክሊሉ ሀብተ ወልድን በስጋ እንደ ተወለዳቸው በታሪክ የሚያስታውሳቸው ነው ያ መጽሐፍ። የአገሬ ሰው አባቱን አያውቅ አያቱን ናፈቀ ይላል። በልጁ ላይ ቁም ነገር ሲያጣበት ነው። ከፈረሱ ጋሪው ሲቀድምበት ነው። አባቱንም አያቱንም ሁለቱንም አጣምሮ በመያዝና በማወቅ ረገድ ግን ወዳጄ ታደለ ይድነቃቸው እንደ ስሙ ታድሏል። የአያቱን የሰምና ወርቁን የነጋድራስ ተሰማ እሸቴንና የኢትዮጵያ ብቻ ሳይሆን የአህጉረ አፍሪካ እና የዓለማችን ባለውለታ የሆኑትን የአባቱን የአቶ ይድነቃቸው ተሰማን ሁለት መጽሐፍት ባለፉት 29 ዓመታት ጽፏል። ጨዋታን ጨዋታ አንስቶት ይርነቃቸው ተሰማን ካነሳው ዘንዳ የዛሬ እንግዳዬ አቶ ታደሰ ጌጤ ናቸው። ይርነቃቸው ምክንያት ከሆኑኝ ታደሰ ጌጤ የመጀመሪያው የቅዱስ ጊዮርጊስ ቡድን በረኛ ናቸው። 95 አመታቸው ነው በህይወት ይገኛሉ። የይርነቃቸውንና የቅዱስ ጊዮርጊስን ክለብ አመሰራረት ሌላውንም የኢትዮጵያ ታሪክ በሰፊው አጫውተውኛል። ለዛሬ እሳቸው አቆይቼ ከእሳቸው ጋር ያገኘሁትን ልጃቸውን አቶ ስዩም ታደሰ ጌጤን አነጋግሬዋለሁና እንደው አንተ እንደ ሌሎቹ ስለ አባትህ ምን ያህል ታውቃለህ? እሳቸው የሚነግሩህንስ እንደው ይዛሃል ብየው ነበር።
ወደ ተሻለ ደረጃ ቡድሩን አቶ ይድነቃቸው እንዳደረሱት ነው ሁልጊዜም የሚያጫውተን። አባቴ የተናገራቸው ዘመናት ገና ቅዱስ ጊዮርጊስ አሰክለብ በደንብ የተደራጀበት ጊዜ አልነበረ። ያንን ያደረሱት አቶ ይድነቃቸው ናቸው። ለምሳሌ ቪ ከምን እንደመጣ ነው ሁልጊዜ ይጠይቅ ነበር።
የጊዮርጊሶች የሚለብሱት ሹራብ ላይ ያለው
እና ከዚህ በፊት ያለው እዚህ ፎቶግራፍ ላይ የሚታየው ባለመስመር ወደ ታች ያለው ማሊያ ነበር የድሮ። እና አቶ ይድነቃቸው አባቴ እንደተናገረው ዊንስተን ቸርችል ቪክትሪ ብሎ የሚያሳየው እንትን ከዛ እኛም ያው ድል አድራጊ ነው የሚል ድምታ ያለው ያንን ቅርጽ ምልክት ነው ያስቀሩት ማለት ነው። እና ያው አቶ ይድነቃቸው እንደምናውቀው ከዛም አልፈው ሀገር አቀፍም በአፍሪካም በዓለም አቀፍም ደረጃ ታዋቂ ሆኗል። ከዛ በኋላ እግር ኳስ ተጫዋች ነው እኛም ያደግ ነው ግን አልገፋንበት።
አቶ ስዩም ታደሰ ጌጤን አመሰግናለሁ። ከስዩም ታደሰ ጌጤ ጋር እንድገናኝ የተባበረኝን የለንደኑን አለባቸው ደሳለኝን አመስግኜ ለዛሬ በዚሁ ልሰናበት።
ፍቅረሻ አንዳንድ እያለ ልቤ ውስጥ ተደላደለ ተደላድሎስ መቼ ቀረ ያስተክዘኝ ጀመ ሰጠሚ የሚያስጨንቀኝ በሀሳብ የሚያንፏቅቀኝ ልንገርሽ ውዴ መውደዴ ፍቅረሽ ነው ሰሞኑን ጉዴ ወይ ጉዴ ወይ ጉዴ ወይ ጉዴ ጉዴ ወይ ጉዴ ለጤና ያርግልኝ ጌታዬ ምን ነው ቢቀርብኝ ላለው ሲበዛ ጭንቀት የስቃዬ ደሞ ደስታሽን ሳየው ባይኔ ሀሳቤ ረሳና ድካሜን ጭራሽ ጠፍቶኝ ቀረ ስቃዬ ወደድኩት ወደድኩት ህመሜን ሰው መሞኖዶ ሰው ስቃይ ሆኖዶ እንዴት ነው የሚኖረው እንዴት ነው የሚዘልቀው ሰው ገዳይ ሆኖዶ ፍቅር እንዳደለው ታምኖ መገኘት የወደዱትን ሰው ያፈቀሩትን ሰው ሲደሰት ማየት ወይ ጉዴ ወይ ጉዴ ወይ ጉዴ 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 ወይ ጉዴ አንዳንድ እያለ ልቤ ውስጥ ተደላደለ ተደላድሎስ መቼ ቀረ ያስተክዘኝ ጀመር ሰጠፊ የሚያስጨንቀኝ በሀሳብ የሚያንፏቅቀኝ ልንገርሽ ውዴ መውደዴ ፍቅረሽ ነው ሰሞኑን ጉዴ ወይ ጉዴ ወይ ጉዴ ወይ ጉዴ ጉዴ ወይ ጉዴ
ለሬዲዮ መጽሔት አዘጋጆች አዲስና አሉላ እንዴት ናችሁ? ሁልጊዜ እናንተን ፕሮግራም ያው ቪኦኤን እከታተላለሁ። እናንተ የምታቀርቡትን ፕሮግራም እጅግ አድርጌ ነው የምወደው። ባለፈው ስለ መጋቢ ሐዲስ ስላቀረባችሁት ለሬዲዮ መጽሔት በጣም የተደነቅኩት እጅግ እንዲህ አይነት ነገሮች ምክንያቱም የሰውየው ከቲያትር ጥበብ ጋራ የቀረበ ትልልቅ ነገሮች ሲነሱ ሰማሁ እና እኔም እየፈራሁበት ያለ ጉዳይ ስለሆነ ስታቀርቡት ገረመኝ እና ከዚህ ሰው ጋር ያላችሁን ንግግር እባካችሁ ሰፋ አርጋችሁ አቅርቡ። ብዙ የሚወጣው ሰው ነው፣ ብዙ ሊናገር የሚችል ሰው ነው። በጣም ነው የማመሰግናችሁ። ያለፈውን ማሳሰቢያ ግን አትርሱ፣ የቲያትር ጥበብ ልዩ ፕሮግራም ብላችሁ እባካችሁን ክፈቱ። በጣም አመሰግናለሁ። ባይ።
ቀጥሎ ምንድን ነው የማያስብል መንደርደሪያ ይሏል። ይሄ ነው
የሚያሳብቅ መንደርደሪያ ነው የሚባለው።
ልክ ነው። ወደ መጋቢ ሐዲስ ውይይት እንላፍ።
መልካም።
ብዙ ሊያነጋግር የሚችል በርካታ ሀሳቦችን ነው ያነሱት መጋቢ ሐዲስ። ይሄ ምናልባትም እንደኔ ላለው ከርቀት ተመልካች የኪነ ጥበቡንና ሌላውን ጥበባዊ ስራዎች በቅርበት ለሚመለከት ሰው የመንፈሳዊውን አስተምህሮ ሊደርስ በሚችልበት አጋጣሚ ሁሉ መጠቀምን መከፈትንም የሚያሳይ ይመስለኛል። እንደ ትልቅ ነገር ነው የማየው።
አለመዝጋት መሎ ይህንን ነው ብዙ ጊዜ እኔ ኢትዮጵያ ውስጥ እስልምና አለ፣ ክርስትና አለ፣ ሌሎችም የባህል ሃይማኖቶች አሉ። እነዛ ውስጥ እኔ በቀደም ኑረዲን ኢሳን ታቆ ከሆነ አላውቃለሁ፣ ገጣሚው እሱን ስልኩን አግኝቼ ደውዬለት ነበር እና በጣም ነው ደስ ያለኝ እንዴት በምን አይነት አክብሮት ስልኩን እንዳነጋገረኝ። እና ይሄ ነው አሁን ኢትዮጵያዊነትህ። ለእስልምናው መስጊድ ትሄዳለህ፣ ቁርአን ታነባለህ። ለክርስትናው ቤተክርስቲያን ትሄዳለህ፣ መጽሐፍ ታነባለህ። ከዚህ ውጭ እንደ ሰውነት በሚያገናኙ ነገሮች ለምንድን መግባባት ያልቻል ነው? ይሄንን ነው አሁን በቅኔ ቤት ያለውን ሀሳብ ሳቀርብ እኔ አንድ ሙስሊም ወይም አንድ ሌላ ከኦርቶዶክስ ተዋህዶ ቤተሰብ ውጭ የሆነ ሰው ጆሮውን ከፍቶ ሊሰማኝ ይገባል። እንደገና ደግሞ በእስልምና ውስጥ ያሉ አሁን የመንዙማ ግጥሞች አሉ፣ ታውቅ እንደሆነ አሁን በጣም ድምፃዊ ሰውዬ አለ፣ ስማቸውን አላስታውሳቸውም ማን እንደሆኑ፣ በጣም የቆዩ ናቸው። እሳቸው የሚገጥሙትን ግጥም መዝሙ ስሰም በጣም ነው የሚገርም። ፍልስፍና ነው፣ ምርምር ነው። ስለዚህ ለምንድን ነው አንድ ሙስሊም ቅኔ ቤት ያለውን ፍልስፍና ለምንድን ነው የማይማረው? አንድ ክርስቲያን ቁርአን ውስጥ ያለው ፍልስፍና ለምንድን ነው የማይማረው? እንደነገርኩህ እኔ መጽሐፍ ቅዱስ የህይወት መመሪያ ነው፣ ቁርአን ደግሞ የጠቅላላ እውቀት የምፈልገው ነው። ለአንድ ሙስሊም መጽሐፍ ቅዱስ ለጠቅላላ እውቀት ቢጠቀምበት፣ ቁርአኑን ለህይወቱ መመሪያ ቢሰጥና ጠባባን ሆን እንደው እንደ ሌላ ጊዜ የተናገርኩትን ሀሳብ አንድ ጊዜ ልድገመው። እንደ አምፖል ከጣራ በታች ከሚያበራ አስተሳሰብ ይልቅ እንደ ፀሐይ ከሰማይ በታች የሚያበራ ሀሳብ ቢኖርም ብዬ አስባለሁ። ወንዝ ተሻጋሪ ሀሳብ
ለራስ ባህልና ወግ ጠንቅቆ ማወቅም በአንድ ወገን፣ የሚፈልጉትና የሚበጀውን ደግሞ ለይቶ ከራስ ጋር ማዋሃድን በመሰረትነት አስቀምጠዋል። የፍልስፍና ጉዳዮች ምናልባት ብዙ ሊያከራክሩም ይችላሉ፣ እንደ ዘመኑ፣ እንደ ቦታው፣ እንደሚነጋገሩት ሰዎች ልዩነት የሀሳቡ ከፍና ዝቅም ሊለያይ ይችላል። በህይወት ውስጥ ስለሚኖራቸው ፋይዳ ፍልስፍና ከንባብ ከማወቅ ባሻገር በህይወት ላይ የሚኖረው ሚና
በጣም ለምሳሌ ባልትና አሁን ወጥ የምትሰራ ምን ባልትና ይባላል አለ። ፍልስፍና ደግሞ የሀሳብ ባልትና ነው ብዬ አምናለሁ። ምንም ተጨማሪ ነገር የለውም ብዬ ነው ማለት። በጣም አክብደን አረቀንም ጭምር ስላየ ነው እንጂ ፍልስፍና አስተሳሰብህን፣ አነጋገርን ቅርጽ የምታስይዝበት ማለት ነው። ስለዚህ በማህበራዊ ኑሮ አሁን አንዳንድ ሰዎች ፍልስፍናና ሃይማኖት ፍልስፍናና ምን ይጋጫል ይባላል ይናከሳል የሚሉ ሰዎች እሰማለሁኝ። እኔ ደግሞ ሳይንስና ሃይማኖት ፍልስፍናና ሃይማኖት መጀመሪያ ደረጃ በመጫፈሩ በራሱ አልስማማም። አይጫፈርም። ሃይማኖት ከምን ነገር መጫፈር አይችልም። የህሊና ጉዳይ ነው። ከሞት ወዲያ ያለን ጥያቄ ሁሉ መመለስ የሚችል ነው።
መወዳደር
አይችልም። እንደውም በሌላ አንድ መጽሐፍ ላይ ኢንተርቪው ላይ ተናገር ያለሁ እንደው በዚህ ሀገር ምሳሌ ያስገድም እንጂ በሀገራችን ታክሲ ላይ ረዳትና ሾፌር አለ። ረዳቱ ሰዎችን ሰብስቦ ታክሲውን ይሞላል። የታክሲውን አቅጣጫ የሚወስነው ግን ሾፌሩ ነው። ለምሳሌ ረዳቱ ፒያሳ ፒያሳ ብሎ ሲጠራ ቆይቶ ሾፌሩ አቋርጦ ወደ ሌላ ቦታ ቢሄድ ረዳቱ ከመጮ ያለፈ ትርጉም የለውም። እኔ በህይወት ውስጥ ደግሞ እኔ ዓለምን እንደ መኪና እንደ ታክሲ ብንመስለው ሃይማኖት ሾፌር ነው፣ ሳይንስ ደግሞ እንደ ረዳት ነው ብዬ አምናለሁ። ፍልስፍና እንደ ረዳት ነው ብዬ አምናለሁ። እኔ ከዚህ ያለፈ ትርጉም ሰጥተን ልንጨነቅበት አይግም። አሁን የምዕራቡ ዓለም ትልቁ ችግር መሰለ ለሳይንስና ለቴክኖሎጂ ከአቅሙ በላይ ኃላፊነት ጣለበት። ድርሻውን ተወጥቶ በቃይ ብሎ ነበር። እሱ የሃይማኖትን ስራ እንዲሸፍን አደረጉት። አይሸፍ በፍም ተአምር የፍልስፍናን ቦታ ፍልስፍና፣ ሳይንስ፣ ቴክኖሎጂ፣ ስነ ጽሁፍ፣ ኪነ ጥበብ የሃይማኖትን ቦታ በምንም ተአምር ሊሸፍን አይችልም። ምክንያቱም ሃይማኖት ከስሜት ተዋሳት ቁጥጥ ውጭ ነው፣ የማይታይ ነው። እና እኔ ፍልስፍና ለሁሉም ነገር ያገለግላል ያምናለ። ጥያቄን በትክክል
በትክክል መለሰውልኛል። አዲሱ ወደ ጥያቄ ከመሄዳችን በፊት መጋቢ ሐዲስ አቀራረባቸው፣ ምሳሌ አሰጣጣቸው፣ ሀሳብን ቀለል አድርገው ለሰሚው የሚያቀርቡበት መንገድ በጣም ይማርካል። እንዲህ አይነት አቀራረብ ከማወቅም ነው የሚመጣው። አንድን ሀሳብ ማቅለልን የመሰለ ከባድ ነገር ያለ አይመስለኝም።
አቋረጥኩ እንጂ እኔ ቅድም የጠየቁት ጥያቄ ሄደን ነው መጋቢ ሐዲስን ቤተ ክርስቲያን ገረገራ ውስጥ አስቀምጠን መቅረት የለብንም ነገር እንደጋገምኩ እንጂ ምክንያቱም ከአንድ በመንፈሳዊ ህይወት ጠለቅ ያለ ውቀትና ግንዛቤ ያለው ሰው እንደዛ ነገር ብዙ አላየም። እዛ ያሉትን አቃለ አይደለም ሌሎቹን። ግን እኔ ቅኔ ቤት ያለውን ጥበብ ወደ ውጪ ስላወጣሁት እንደዛ መሰለህ እንጂ መሰረቱ ያው እዛው ነው። እና ለዚህ ነው
ቀለል ያለው ደግሞ ራዲዮ መጽሔት ወጎች እንደው ቀለል ያለ ጨዋታም ነገር ይገባባቸዋልና መጋቤ ሐዲስ መጀመሪያ ላረጋግጥ የቃሉን አመራረጥ የትኛው እንደሚከተሉ የተለያዩ ሰዎች የተለያየ መንገድ ሲያዩ አይቻለሁ። የአይን ብርሃንን ማጣት ቋንቋውን መጀመሪያ እርሶ የሚመርጡትን ማወቅ ፈልጌ ነው። የትኛውን ነው የሚከተሉት? አይነ ስውር ጤናማ ነው?
እኔ አይነ ስውር የሚለውን የምስማማ።
እሺ፣
አይነ ስውር ስውረ አይን ማለት ወደ ውስጥ የገባ ቦታ የቀየረ እንጂ የጠፋ አይደለም።
መጋቤ ሐዲስ ሲወለዱ ይሁን ከእውቀት በኋላ ይሁን የአይኖም ብርሃን ያጡት ስለ ንባብ ሲያወሩልን፣ ቀደም ብሎም ደግሞ ስለ ጥበብ፣ ስለ ውበት በአይን ብቻ ቶሎ ብለን ፈጥነን የምናስባቸውን የአካል ገደብ እንደማይገድባቸው ከሚያሳዩ ሰዎች ውስጥ አንዱ ነው እርሶ። የአካል መጉደል ወይም ደግሞ የአንዱ ነገር አለመኖር ሌላ ነገርን የሚከለክል አድርገን በልማድ የምንወስደውን አስተሳሰብ የሚያሳልፉ ነው እርሶ። ና መጀመሪያ መጽሐፍ ሳነብ ወይ ሳስነብ ብለዋል፣ እንዴት ነው የሚያነቡ መጽሐፍትን?
በመጀመሪያ ደረጃ በእውነት የምዕራቡ ዓለም ለአይነ ስውራን ብቻ አይደለም፣ መስማት ለተሳናቸው፣ መራመድ፣ በተለያየ ጉዳይ ኑሮ ለመጋፈጥ ላልቻሉ ሰዎች አማራጮች አዘጋጅቷል። እኔ በዚህ በታዳጊው ዓለም ለአካል ጉዳተኞች ምቹ ቦታ የለም በሚባለው ሀገር ውስጥ እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ለአካል ጉዳተኞች ምቹ ቦታ አለ ብዬ አላምንም። እኔ መቼም መናገር ስላለ
እንዴት
ለምን መሰለ፣ አንደኛ የቤተክርስቲያኒቱ ትምህርት ከሞላ ጎደል የቃል ትምህርት ነው። ከባህረ ሐሳብ ራሱ የዘመን አቆጣጠር እሱም በቃል ነው የሚቀመረው የሚታሰበው። ሌላ እንግዲህ አቋቋም እጅ ስራ ይባላል፣ አዲሱ አቋዋለ የዝማሜው እሱ አይን ልጠይቅ ይችላል። ከዛ ውጭ ያሉት ትምህርቶች በጠቅላላ ድጓ ብትለው፣ አቋቋም ብትለው፣ ቅኔ ብትለው፣ ትርጓሜ ብትለው፣ ዝማሬ ብትለው፣ ውዳሴው፣ ቅዳሴው በጠቅላላ የቤተክርስቲያኒቱ መጻሕፍት በጠቅላላ ለአይነ ስውር የተመቻቹ ናቸው። ከዛ ውጭ ደግሞ እንደገና ዛሬ ስለ አይነ ስውርነት ትልቅ ግንዛቤ ፈጥር ያለሁ እያለ ዓለም ከሚደሰኩርበት ዘመን እልፍ ብላ ከዘመናት በፊት አይነ ስውራንን አራት አይና ብላ አራት አይነት ብለው አይነ ስውራን አሉ። መጻሕፍትን የበሉ አንዳንድ ጊዜ መጻሕፍትን የሚያነቡ አሉ፣ የሚያኝኩ አሉ፣ የሚወጡ አሉ፣ እንግዲህ አላምጦ የሚተፉም አሉ። የእኛ ሊቃውንት ግን ከመማር አልፈው መጻሕፍትን የበሉ የሚባሉ አሉ። በላይተ መጻሕፍት ይባላሉ። መጻሕፍትን አኘኩ የበሉ ሌላ ጉዳይ የሌለ
የእውቀታቸውን ጥልቀት መግለጫ ነው። የአራት አይነት
አራት አዎ፣ በአራት አቅጣጫ ያለማይዘን አራት ነው አይደለም? አራት አይነት አስተሳሰብ በአራቱም አቅጣጫ ማየት የሚችሉ ወደ ግራም ወደ ቀኝም ወደ ፊትም ወደ ኋላም ወደ ኋላ ለማየት መዞር ሳይጠይቃቸው ወደ ኋላ ማሰብ የሚችሉ ቅድም እንደነገርኩ ፖለቲካው ለነሱ አዲስ አይደለም። ኪነ ጥበቡ ለነሱ አዲስ አይደለም። ፍልስፍ ነው። እኔ በ17ኛው መቶ ክፍለ ዘመን የተደረገ ቅኔ እኮ እኔ የግጥም ሽል አቅርቤ ያለሁኝ ብዙዎቹ 400-500 ዓመት ሞልቶታል ይሄ ቅኔ ብለው ለማመን ተቸግረዋል። ሰዎች ስለ መገዛት፣ ስለ ነጻነት፣ ስለ መብት አሁን በቀደም አንድ ቅኔ ለሌላ ሰው እየነገርኩት ነበር። እንደ ይቅርታ እስካላስረዘምኩ
ቢያጋሩን ጥሩ። ቅኔውንም በቃ ነው የሚወጡት።
ቅኔው ምን መሰለ፣ መወድስ ነው። መወድስ የሚባለው ቅኔ ስምንት ቤት ነው። እኔ ግን የምነግርህ ሰባተኛውና ስምንተኛው ቀንጭቤ ነው። አሁን ለምንፈልገው ሀሳብ የሚረዳን ንባብ ነው የምወስደው። በመካንሂ ትግበር ምክንያተ የማን ወጽግም ንብረተ አዳም ውስተ ገነት ወንብረተ ሎጥ ውስተ ሰዶም። አሁን በቦታ የሚያመካኙ ሰዎች አሉ። አንዳንድ ጊዜ እኔ ያልተለወጥኩት ኢትዮጵያ ስለሆንኩ ነው፣ ወይም አስመራ ስለሆንኩ ነው፣ ሱዳን ስለሆንኩ ነው። እኔ ፓሪስ፣ ለንደን፣ ኒውዮርክ ብሆን እንዴት ያለ ሊቅ ሆን ነበር ሀብታም ሆን ብሎ ለሰው ሊያመካኙ ይችላል። እና ይሄ ባለቅኔ ግን የሚለው ምንድን ነው? በቦታ አታመካኝ ነው የሚለው። ቦታ ሰዎች ይረዱታል እንጂ ቦታ ሰዎች ሊረዳቸው አይችልም ብሎ ምን ማስረጃ ያቀረበ? ሰዶምና ገሞራ ማለት በመጽሐፍ ቅዱስ ላይ በጣም የኃጢአት ከተሞች፣ የወንጀል ከተሞች ሎጥን ከዛ ውጣ ብሎ እግዚአብሔር ያስወጣባቸው ሀገሮች ናቸው። ምንድን ባለቅኔ የሚለው ሎጥ ጻድቁ ነው የወጣው ከሰዶምና ከገሞራ ነው፣ ካልታሰቡ ቦታ፣ ከርኩሰቱ ቦታ። በግልባጩ ደግሞ ገነት የቅድስና ቦታ ነው፣ የጽድቅ ቦታ። አዳም ደግሞ ኃጢአተኛ ሆኖ የተባረው ከገነት ነው። ስለዚህ ቦታ ወሳኝ ነው ወይ? ቦታ ቢረዳ ኑሮ ጻድቅ መሆን የነበረበት አዳም ነበር አይደል? አጥም መሆን የነበረ ሎጥ ነበረ። ስለዚህ ይህን የመሰለ የረቀቀ ፍልስፍና፣ የረቀቀ ኪነ ጥበብ፣ ለዛውም ደግሞ በጣም ማደንቃቸው መሰለ። እኔ አሁን አለማውያን ግጥሞችን ሰማለሁ፣ ጓደኞችም አሉኝ በዛ ጉዳይ የተሰማሩ፣ በጣም ማደንቃቸው አዲስ ሀሳብ የፈጠሩ በእውነት እንደ ውድሜ የሚለመንላቸው የበለጠ እንደ ጆሯቸው እንዲከፈት አንደበታቸው እንዲረታ የምትጸልይላቸው ብዙ ወጣት ደራሲያን መጥተዋል። እንደነ ኤፍሬም፣ እንደነ በውቀቱ፣ እንደነ አበባው፣ እንደነ በረከት፣ እነዚህ አይነት አሁን በጣም ወዳጅ ልጆች። እነዚህ ሊቃውንት ከዛሬ ስንት ዓመት በፊት በዘመናዊ ቋንቋ፣ በሰላ ቋንቋ፣ ሊረዳ በሚችል ቋንቋ ንባቡን ጠብቀው፣ ምስጢሩን ጠብቀው፣ ቤት መምቻውን ጠብቀው፣ ሰምና ወርቁን ጠብቀው፣ ፍርቁን ጠብቀው፣ መቼቱን፣ የታሪኩን ቅደም ተከተል ጠብቀው። ለምሳሌ በሐዲስ ኪዳን የምትቀኘው ቅኔ ወደ ብሉይ ኪዳን ይሄዳል እንጂ በብሉይ ኪዳን ቅኔ ወደ ሐዲስ ኪዳን አይዘዋወርም። በጣም የሐዲስ ኪዳን ለብሉይ ኪዳን አንጻር አይሆንም። ብሉይ ኪዳን ለሐዲስ ይሄን ሁሉ ይጠነቀቃሉ ይቀውንቱ ይገር። እኔ በጣም ማዝነው ይሄንን የተደበቀ የረቀቀ ምስጢር እንደው ካናዳጃችን የውቶ ቆፍሩ ይወጣል አለው አለ በጣም ግን ታርግልኝ
ከደም በመጻፍም አለኮ ቦታን ሰው ይቀድሰዋል
እንጂ እሱ ነው ምድር በቃ ይሄ ነው አሁን ዓለም
ለበግዝ እንደውም መጋቢ አምጥልኝ እሺ
ሰው ይቀድሶ ለማከር ቦታን ይቀድሰዋል
ሰው
እንዳልኩ ቦታ የሚረዳበት አጋጣሚ ሊፈጠር ይችላል ያ ቦታ እንዲረዳ ያደረጉት ግን መጀመሪያ ዋጋ የከፈሉ ሰዎች ናቸው ለምሳሌ አሜሪካ ምን ነውኛ የመጀመሪያ ዋጋ ከፍለው እዚህ ደረጃ ስላደረሷት ነው እንጂ ከመቼም ከዲሲ ለጎ ሞቃዲሾ ይቀርበን ነበር
አመለካከትና ምግባር ነው ወሳኙ የሚል አንድምታ አለ።
አንተንም እንግዳህንም መጋቢ ሐዲስ ሸቱን አመሰግናለሁ ለላ ድንቅ ነው። ደዋያችን እንዳሉት እንዲህ አይነቱ ሰው በጣም አስተናቂ ጥበበኛ ነው። ደሞም ሌላ የሰጡን የቤት ስራ ለቲያትር ጥበብ ፕሮግራም ክፈቱ የሚል
ተከለ ብለዋል። ምናልባት በመደበኛነት መጠየቃቸው ሊያነጋግረን ይችል ይሆናል እንጂ ራዲዮ መጽሔት ከተዋጣለት ወይም የተሳካለት የሚባሉ ጉዳዮች ካሉ የቲያትር ጉዳይ መላልሶ መምጣቱ ነው። የቲያትር ሰዎቻችን በዚህ ዩናይትድ ስቴትስ የሚገኙትም ሆነ በኢትዮጵያ ያሉትን ጉዳዩ ጋባሽ ሲሆን የሚያነጋግረው ርዕስ ሲኖረን ወይም ቲያትሩ ሲታይ እንገኝና የሚያነጋግሩ ሐሳቦችን እናመጣለን። አድማጫችን እንዳሉት ግን የራሱ መስኮት እንዲኖረውና ቲያትር በየራዲዮ መጽሔት ፕሮግራማችን እንዲኖር የሚለውን እንግዲህ እናጤናለን። ሌሎች አዳዲስ ፕሮግራሞች የተጀመሩም የሚቀጥሉትም አሉና ለማጣጣም እንሞክራለን። ሁሉም አድማጫችንን እናመሰግናለን።
መጋቤንም እናመሰግናለን። እንግዲህ ሰፋ አድርገን ወደፊት እዚህ ሀገር ደግሞ ሲመለሱ ሌላ ነገር ሌላ ርዕስ መርጠን እናዋያቸዋለን። ምንም የማያልቅባቸው የማይደርቅባቸው አስተያየታቸው የማይነጥፍ ነው።
ይቀርብልሃል። ሌላ አስታወስከኝ አዲሱ፣ ከመጋቤ ሐዲስ ጋር ተነጋገር ነው የሐሳብ መስመር በሚለው ስለ ሐሳብ ማፍለቅ፣ ስለ አዲስ ሐሳብ ወይም ደግሞ ሐሳብ የሚታይበት መንገድ ላይ እንዲያወጉም ብለን ነው። ታዲያ የሐሳብ መስመር በመጋቤ ሐዲስ ብቻ የሚቋጭ አይደለም። ሌሎች እንግዶቻችን በዛ ጉዳይ ላይ የሚነጋገሩበት ተከታታይ ፕሮግራሞች እንደሚኖሩን ከወዲሁ እናስታውቃለን። ወደ ማጠቃለያው እናምራ።
መልካም።
እናም እስከ ማጠቃለያ ዜናው ፍጻሜ ድረስ
ከዚህ ከአብዱኪያር አዲስ ዜማ ጋር እንተዋችሁና
ለስንብቱ እንመለሳለን።
የአብዱኪያር ዜማ እንሆ።
እንዳንቺ ተዋጣለ የቷመለውን ከን ማይገኝለ ለፍን ወስዶ መንፈስን የሚገዛ የሚያሸንፍ ቀን በቀን የሚበዛ ይሄ ሁሉ መባረክና ማማር ኬት ነው ምንጮ ንገርኝ እስቴኔ ማር የኔ ማር የኔ ማር የኔ ማር የኔ ማር ውበት ቆንጅናችን በቃል ለማስረዳት የቋንቋ እውቀት ያለው ያስፈልጋ ረዳት ቃላት ላይ ፊደል ላይ ስልጣን የሌለው ሰው አይችልም አይችልም ውበትሽን ሊገልጸው ውበት ቆንጅናሽን በቃል ለማስረዳት የቋንቋ እውቀት ያለው ያስፈልጋ ረዳት ቃላት ላይ ፊደል ላይ ስልጣን የሌለው ሰው አይችልም አይችልም ውበትሽን ሊገልጸው ቆንጆናት መቼ ይገልጽሻል ቁም ነገር አስቀርቶብሻል ጥሩናት መቼ ይገልጽሻል ውበትን ይደብቅብሻል የኔ ማር ቃል እስካገኝ ድረስ የኔ ማር የሚሄድ ካንቺ ጋር የኔ ማር ዝም ብዬ ልውደድሽ የኔ ማር ያልኩሽ የኔ ማር 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 ooh yeah ta ta ta
እንዳንቺ ተዋጣለ የቷመለውን ከን ማይገኝለ ለብን ወስዶ መንፈስን የሚገዛ የሚያሸንፍ ቀን በቀን የሚበዛ ይሄ ሁሉ መባረክና ማማር ኬት ነው ምንጮ ንገርኝ እስቴኔ ማር የኔ ማር የኔ ማር የኔ ማር የኔ ማር የማማርሽና ተዳርሶልሽ ባለም ስታምር ስታምር ማይልሽ የለም የውበት መለኪያው ሳይለካ ኖሮ ውበት ማለት አንቺ ሆነሻል ዘንድሮ የማማርሽና ተዳርሶልሽ ባለም ስታምር ስታምር ማይልሽ የለም የውበት መለኪያው ራሱ ተለክቶ መለካቱን ስፋል ማንቺ ተተክቶ ቆንጆናት መቼ ይገልጽሻል ቁም ነገር አስቀርቶብሻል ጥሩናት መቼ ይገልጽሻል ውበትን ይደብቅብሻል የኔ ማር ቃልሽ ካገኝ ድረስ የኔ ማር የሚሄድ ካንቺ ጋር የኔ ማር ዝም ብዬ ልውደድሽ የኔ ማር ያልኩሽ የኔ ማር የኔ ማር የኔ ማር
አድማጮች አሁን ከመሰናበታችን በፊት ማጠቃለያ ዜና። ቡሩንዲ ዋና ከተማ ቡጁምቡራ ውስጥ ታጣቂዎች ትናንትና ቅዳሜ አንድ ቡና ቤት ገብተው ሲያበቁ ተኩስ ከፍተው ቢያንስ 7 ሰዎች መግደላቸው ተነገረ። እማኞች እንደሚሉት ታጣቂዎቹ ቡና ቤቱ ደጃፍ የተቀመጡትን ሰዎች ግቡ ብለው ካዘዙ በኋላ ነው ተኩስ የከፈቱት። የፖሊስ የመለዮ ልብስ የለበሱ ናቸው ብለዋል እማኞቹ። በሚያንማር ወይም በርማ በምትታወቀው ሀገር ከ25 ዓመታት በኋላ ለመጀመሪያ ጊዜ የተካሄደው ነጻ ምርጫ የድምጽ ቆጠራ እየተደረገ ነው። በደስታ የፈነደቁ መራጮች ድምጽ እየሰጡ ሲወጡ ታይተዋል። ብዙዎቹ በህይወታቸው ለመጀመሪያ ጊዜ ድምጽ መስጠታቸው ነው። አንዷ የዲሞክራሲ መሪዋ አውን ሳን ሱቺ የ70 ዓመቷ ናቸው ዛሬ ድምጽ የሰጡት። ባለፈው ሳምንት ግብጽ ሲናይ ልሳነ ምድር ላይ የተከሰከሰው የሩሲያው አውሮፕላን የወደቀው ቦምብ ፈንድቶበት ነው የሚሉ ጥቆማዎች እየጨመሩ መጥተዋል። የግብጽ መርማሪ ቡድን መሪው ግን አሁንም የመጨረሻው ድምዳሜ ላይ ለመድረስ አልተቻለም እያሉ ናቸው። ከአውሮፕላኑ የበረራ ክፍል ድምጽ መዝጋቢ ላይ ከተመዘገበው ድምጽ ወደ መጨረሻው ሴኮንዶች ላይ ምንነቱ ያልታወቀ የፍንዳታ ድምጽ የሚሰማ መሆኑ ከፍተኛ ትኩረት እየሰጠ ነው። ይሁን እንጂ የግብጹ ዋናው የአደጋ መርማሪ ቡድናቸው ይህ ድምጽ ፍንዳታ ይሁን ሌላ ለማወቅ አልቻለም ነው ያሉት።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ19 በ22ና በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ መጀመሪያ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በአጠር ባለው ልዩ ዝግጅት፣ በመደበኛው ደግሞ ከምሽቱ 3 ሰዓት እስከ 4 ሰዓት በሚተላለፈው ፕሮግራም መልሰን እስከምናገኛችሁ
ፕሮዲሰራችን ፕሮግራሙን ያቀናበረልን ንጉሴ ታምሩ፣ አዘጋጅና አቅራቢዎቹ አዲሱ አበበና
አሉላ ከበደንን ሰላም
ደህና ደሩ።
This program has come to you from the Voice of America, Washington.